ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ዝግጅታችን በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተውን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የወጣት ክንፍ ድርጅት ኢሃወሊ ትግል ላይ ያተኮረውን መጽሐፍ ትረካ ክፍል 14 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። መርገም ትልው ያገኝ በሕያው ቃል አምናና ካቻምና ልጅ በእናት ምርቃት ግንባሯን ተስማ እንባ ተሞሽራ ለግርድና እንጀራ ለምንዝራ አረብ የትርፍ ጊዜ ሲሳይ ባልጋ ልትሞላ ስትርቅ ወዳጅ ዘመድ እህትና ወንድም መንደር አገር ጥላ ውርደት ሞታችንን በልባችን ገለን በዘበት ሸኘናት ወኔያችንን ሸንተን ዘራፋኸው ካባት እማይመክት ጋሻ ቡቦች ወንድ ሁነን የእንባችንን ወራጅ በጣቶች ፈንጥቀን ወደ ላይ አንጋጠን ከመለኮት መንበር ከሰማይ ረጨ ነው ገብረ መንፈስ ቅዱስ የአቡየን ጉንጮች ጨውሃ ደፈቅ ነው ባረድ ነጎድጓድ በመብረቅ ፍላጻ እሳት ጅራፋቸው ኢትዮጵያን ጠላቶች ስለኛ ተፋልመው ቡን እንዲያረጓቸው ይኸው ስንት ዓመቱ ጥልማሞት ወያኔ የፍርምባው ሰባ እንጂ እንደ ውቅጥ ሙክት አለተለተ እንጂ ያ የቅቤ ቅልወዙ ከቶ አልገረጣበት አጀቡ አልጎደለ እንባችን ደማችን መፍሰሱስ መች ቆመ ቦይ እየነደለ አለን እየሞትን አለ እየገደለ ባንተው መጀን ኃይሉ የቀኔው አለቃ በገሞራህ ነዲድ በቋያህ ነበልባል በዝም ረመጥህ ነው ገና በማለዳው ዓይናችን የበራ ነፍሳችን የነቃ እናም ከውብ ቋንቋህ ለትውልዶች ኪዳን በመንባቡ ለዛ ከመናብህ ጠሪቅ ከፈለቀው ጸበል ለመጻኢው ዓለም ካስቀረኸው ራእይ ሳይጎድል ጠብታ ሳያጥር አንድ ቃል የቸርከን በረከት የፍትህ የአርነት እንዲያዘንብ ሲሳይ መርገም ትልው ይሁን በህልዮ በግብር ይውጣ ከአደባባይ አሁን ወቲ ድረሰው መርገም ጥውን ይውረድ በሕዝብ አመፅ ቁጣ ትንቀጥቀጥ ምድሪቷ የነጣው እስኪጠቁር ጥቁሩ እስከሚነጣ የወያኔ እብሪት የዘረኞች ጥቢት ካቡ እስኪደረመስ የቆሙባት ሰምጣ እንደ ሕዝቡ ልጆች ደግሞ እንደ ኢሃፓ መድህን ለኢትዮጵያ ሀገር ሻጭ ወያኔ ሆዳም የሚከስልበት ንዑሳት እንስበቅ ለመጪው ጅማሬ ለነባሩ ማብቂያ ኑና እንድድሳት የሕዝብ አመፅ ጸደድ የሕዝብ አመፅ ቋያ እንወዳለን ተኳሽ በአመፅ ወጥቶ አዳሪ ባለሐሞት ጀግና የበረሃ ጠሮ ግፍ በደል ጠራርጎ እምባን የሚያደርቅ ባንዳን የሚከላ የቀጥር ላይ መብረቅ ክንዱ የአምላክ ቁጣ ትምክህትን ደፍቆ ክህደት የሚያሳጣ አይለመት ጽናት አይቸለስ ወኔ ዝንተ ዓለም ያልታየ ወጥ እንደ ጸጋዬ ደፋር እንደ ጋይ መሪ እንደ ተስፋዬ እንደ ኮከቦቹ ደምቀው እንዳፈኩት የኢትዮጵያን ካስማ መምህር በላይነህ መሐንዲሱ ዑስማን ያግርማቸው ለማ ደግሞም ከሴት ጓዶች እንደ ዳሮ ነጋሽ እንዳበራሽ በርታ እንደ ቆንጂት ተክሉ ደግሞም እንደ መዝገብነሽ እንደ ገነት ግርማ ይወለዱ ልጆች ይፈጠሩ ጀግኖች እንደ ኢሃወሊ ህዝቡን ያበለጡ እንደ ቲቶ ፍሩይ ከነ ወንድሞቹ እንደ ነ ጸጋ አምላክ እንደ ሙሉጌታ ገና ከተዋቱ ለህዝብ የተሰጡ ከደማቸው ጠቅሰው በሞጣ ስቃይ ታሪክ ያቀለሙ ኢትዮጵያ ትንሣኤ በሕይወታቸው ምትክ ክብርን የሸለሙ በያሰ አርማ ስር ታጥቀው ሲታገሉ በወደቁት አምሳል በየጉራንጉሩ ከገጠር ከተማ ችግኞችን እናጽድቅ ደማቅ ውብ አበባ። ኃይሉ ቃል ይስመር ጠጣሩን ዲላላ የላላን ወጥረን አዲስ ዓለም ጅምር አዲስ ጀግና እንፍጠር።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 14 ምዕራፍ 13 ያምሳለቃው ግቢ ስለ ማዕከላዊ እስር ቤት ገጠመኙ ሊያወራኝ የተቀጣጠረው ትንሳኤ ቤት ነው። የተለመደውን ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ እሱ ያምሳለቃ ግቢ የሚለውን የማዕከላዊውን በር አስከፈትኩት። ከዚያ የሰቆቃና የገሃነም የደርግ ጽህፈት ቤት በሽፍን መኪና ጭነው ማዕከላዊ አራገፉን። ማዕከላዊ በአሁን ሰዓትም ማዕከላዊ ነው። የት እንደሆነ ታውቀው የለ? ከሰሜን ሆቴል ዝቅ ብሎ ከፒያሳው የጊዮርጊስ ቤተ ክርስቲያን ከፍ ብሎ የሚገኝ የማሰቃያ ተቋም። ያን ጊዜ ሶስተኛ ፖሊስ ጣቢያና የልዩ ወንጀል ምርመራም ተብሎ ይታወቃል። ግቢው ውስጥ ገብተን ከመኪናው ላይ ስንወርድ ነው የት እንደመጡን የተረዳነው። ሁላችንም ከእስር ቤት ወደ እስር ቤት የተዘዋወርን ሳንሆን ከጦር ሜዳ ወይም ካንድ ያደጋ ስፍራ ወደ ሆስፒታል የተላክን ነበር የምንመስለው። ሁሉም ያነክሳል። የተወሰኑ ልጆች ፊታቸው አባብቷል። እኔ ደግሞ ሶስት ቦታ አግሬሰር እጄ ላይና ጆሮዬ ላይ የነበረውን ቁስሌን ይዤ ነው የገባሁት። ጠመንጃ እንደተደገነብን የቢሮውን ግድግዳ ተደግፈን ቆየን። ከዚያም በወረቀት የተደገፈ የእስረኞች ርክክብ ተፈጽሞ ያመጡን ወታደሮች ተመለሱ። ብዙ ሳይቆይ አንድ አጭርና ክብ ፊት ያለው የሲቪል ልብስ የለበሰ ሰው ከኋላው አንድ ወታደር አስከትሎ መጣና ከፊታችን ተደነቀረ። አንድ ባንድ በጥሞና ተመለከተን። ሁኔታው ባሪያ ለመግዛት የሚፈልግ ፈንጋይ ነበር የሚመስለው። ከኛ ላይ አይኑን ሳይነቅ ከመሬት ተነስቶ በሙሉ ይሃባዎች ናቸው አለ በርግጠኝነት በሚመስል መልኩ ለማን እንደሚናገር ግልጽ አልነበረም ለማንኛውም አብሮት የነበረው ወታደር አንገቱን በመነቅነቅ አረጋገጠ በሆዱ ልክ ነው ጌታዬ ያለ ይመስላል ያባ ያልሆነ አለ አለ የማሹፍ አይነት ጥያቄ ነበር ትንሽ አመነታውና እጄን ቀስ አድርጌ አወጣው እኔን ተከትለው ሁለት ልጆች ይመስሉኛል በእጃቸው ምልክት አሳዩ ይኸው ክብ ፊት ሰው በዚያ ትንንሽ አይኖቹ መንጥሮ ይሁን አበጥሮ እንደገና ተመለከተን በምጸት አይነትም ፈገግ አለ ደህና አርገው አልመረመሯችሁም ማለት ነው ሁልሽም ያባ ነሽ ያባን በቁመናው ነው የምንለየው እውነቱን ተናግሮ መንግስትን ይቅርታ መጠየቅ ብልህነት ነው ከዚህ ሳትወጡ ከተጠቆመባችሁ ያኔ እናንተን አያርገኝ እጅ ያወጣነውን ሶስታችንን ተራ በተራ እያየ ነበር የማዕከላዊ ኃላፊ ነበር እንዴ ሰውየው አይደለም እጅግ በጣም የሚፈራና ዝናው በከተማ ሁሉ የሚታወቅ የማዕከላዊ ቁጥር 1 መርማሪ 50 ለቃ ተሾመ ባዩ ነበር ዲስኩሩ በማስጠንቀቂያና በማስፈራሪያ የተሞላ ነበር የተናገረውን ሁሉ ረስቸዋለሁ ሲያሻው ንግግሩን እያቆመ ፊታችንን በጥንቃቄ አተኩሮ ያይናል የሚፈልገውን ተናግሮ ፊታችንንም በደንብ አጥንቶ ከጨረሰ በኋላ ወደ እስር ቤት አስገባልኝ በማለት አብሮት ለነበረው ወታደር ትዕዛዝ ሰጥቶ ጥሎን ሄደ ተራ ጥያቄዎች ማለትም ስም እድሜ አድራሻ ስራ የታሰርንበትን ቀን ወዘተ እየተጠየቀ ተመዘገበ ወዲያው ተሰልፈን እያነከስን ወደ እስር ቤቱ አመራን የእስረኞች ዋናው ካቦ ግማሽ መንገድ መጥቶ ተረከበን ወደዚያ ጉደኛ ባለ ኮሪደር እስር ቤት የገባ ነው ከቀኑ 6 ሰዓት አካባቢ ነበር በግራና በቀኝ ባሉት መደዳ ክፍሎች በራፍ ላይ ከዳር እስከ ዳር እስረኞች ኩርምት ብለው ተቀምጠዋል እኛ ስንደርስ ሁሉም አይኑን ተከለብን ካቦው ተራ በተራ ወደ ተለያዩ ክፍሎች ይደለድለን ጀመር የኔ ተራ ሲደርስ 3 ቁጥር ተረከብ አለ በበሩ ላይ የነበረ አንድ ወጣት ና እዚ ነው እያለ ሲጠራኝ እያነከስኩ ወደ እሱ አመራው አየር ለመቀበል ደፍ ላይ የተቀመጡ ልጆች በሙሉ እግራቸው የቆሰለ ነበር ግቢው የጦር ሜዳ ቁስለኞች ማገገሚያ ማዕከል ይመስላል 3 ቁጥር ስገባ ባዶ ይሆናል ብዬ ነበር ክፍሉ በሰው ተጨናንቆ ሳይው ክፉኛ ደነገጥኩ ልክ እንደገባው ሁሉም እስረኛ ለኔ ቦታ ለመስጠት ተነቃነቀ ወደ 40 በሚሆኑ ልጆች የተጣበበ ክፍል ቢሆንም ጥግ ላይ ቦታ ተለቀቀልኝ እስረኛው የተቀመጠው በወለሉ ላይና በክፍሉ ዙሪያ በተጠቀለሉት ፍራሾች ላይ ነው ከብዙ ቀናት በኋላ ለመጀመሪያ ጊዜ የሚመች ቦታ ላይ ተቀመጥኩ ግድግዳውን ተደግፌ በኃይል ተነፈስኩ በረጅሙ እፎይ አልኩ እግሬን አንድ እስረኛ ጭን ላይ እንድዘረጋ አደረጉኝ ብዙም አልተግደረደርኩ የማውቀው ሰው ይኖራል በሚል ሁሉንም እስረኛ አንድ ባንድ ተመለከትኩ ማንም የለም የበርካታ እስረኞች እግር ቆሳስሏል የራሴን ሳየው አፈርኩ እኔ ማያቸው ያህል ባይሆንም ሁሉም እስረኞች ሰረቅ እያደረጉ ያዩኛል አጠገቤ የነበረው ልጅ ድምፁን ዝግ አርጎ ከየት እንደመጣው ጠየቀኝ ከደርግ ጽፈት ቤት መሆኑን ባጭሩ ነገርኩት የምሳ ሰዓት ስለነበር የቤተሰብ ምግብ እየገባ ነው መጀመሪያ ከመጣው ምግብ ላይ ተቀንሶ በሳህን ክዳን ለብቻዬ ተሰጠኝ ከብዙ ቀናት በኋላ እንደ ሰው በላሁ አቤት እንደ ጣፈጠኝ የከረፋውን ገላዬን እንድታጠብም ተደረገ ገላ መታጠብ እንደዚያ ያስደስተኝ ቀን አልነበረም ወደፊትም የሚኖር አይመስለኝም ከምሳ በኋላ ጥግራይ ቦታ ተለቆልኝ ለጥይተኛው ስነቃ የከመና ኮሚቴ አባላት የውስጥ ግሬን እብጠት ለማጥፋት ስፖርት እንድሰራ ነገሩኝ። ዱብ ዱብ ህመሙን አልቻልኩትም። ስለዚህ ትንሽ ሞክሬ እንቢ ስላልኳቸው ተውኝ። በማክስቱ ጧትም እንዲሁ ጎተጎቱኝ። እኔ ግን እግሬ መሬት አይንካ አልኩ። ሆኖም ሁለተኛው ቀን የእስር ጓደኞቼ ሊለቁኝ አልቻሉም። በተለይ ካሳዬ ዋና ስራው ይኸው ነበር። ከኔ በላይ በጣም እግራቸው የተጎዳ ልጆች ጥርሳቸውን ነክሰው ሲዘሉ እኔ የነሱን ግማሽ ያህል ጊዜ እንኳ መዝለል አልችልም ነበር። ካሳዬ አይዞህ እያለ ሲሻው ደግሞ እግሬን ከላይ እየረገጠ እየሰደበኝና እያሾፈብኝ መከራዬን ሲያሳየኝ ከረመ። ምናልባት ያ እርጉም ገራፊ የሾለ ምስማር ላይ ስለረገጠኝ ይመስለኛል ህመሙ ቶሎ ያልተወኝ። መሬት ስረግጥ የሚሰማኝ የውስጥ እግሬን አጥንት ነበር። እስካሁን ድረስ እግሬ ስር ያለው ጠባሳ የዚያ ውጤት ሳይሆን አይቀርም። እኔ የተገረፍኩት ከአብዛኞች እስረኞች ያንሳል። ውሃ የቋጠረውም የውስጥ እግሬ በአንጻራዊነት መጠነኛ ነው። ያም ሆኖ ቁስሉ ቶሎ አልዳንም። ቀኝ እግሬ እድለቢስ ነው። የስድስተኛ ክፍል ተማሪ እያለሁ በተማሪዎች ረብሻ በአውቶቡስ ሰበራ ላይ የቀኝ ቅልጥሜ ላይ ነው የተመታሁት። ቀጥሎም በ1969 የሰራተኞች ቀን ሰላማዊ ሰልፍ ላይ በጥይት ታፋዬ ላይ የተመታሁት እዚሁ ቀኝ እግሬ ላይ ነው። ይህ አልበቃ ብሎ የደርግ ጽህፈት ቤት ገራፊ ለይቶ የቀጠቀጠኝ ያንኑ ቀኝ እግሬን ነበር። የመሰናበቻም ብሎ የሾለ ምስማር ላይ ያስቆመኝ እዚሁ ቀኝ እግሬ ላይ ነው። ያልታደለ እግር። ማዕከላዊ በገባው በማግስቱ መሰለኝ ዋናው ካቦ ጮክ ብሎ ስሜን ተጣራ። የክፍላችን ልጆች መኖሬን ነገሩት። ምንም መልስ ሳይሰጥ ተመልሶ ሄደ። ቤተሰብ ፈልጎ ይሆናል እንኳን ደስ ያለህ እያሉ እስረኞች አረጋጉኝ። ብዙም ሳይቆይ አጸደና ጎንደር ወርቅ ነኝ ብለዋል፣ ነገ እንመጣለን ብለውሃል ተባልኩ። ሁለቱም የእናቴ ጓደኞች ናቸው። ኋላ እንደሰማሁት ከታሰርኩበት ዕለት ጀምሮ እናቴና ወዳጆቿ ያልደረሱበት እስር ቤት አልነበረም። ሁሉም ፖሊስ ጣቢያዎች በወቅቱ እስረኞች የነበሩበት የወታደር ካምፖችም አልቀሯቸውም። ማዕከላዊ ሲመጡ እንኳ ሶስተኛ ጊዜያቸው ነበር። በሚቀጥለው ቀን እናቴ ልብስና ምግብ ይዛልኝ መጣች። ለምልክት እንዲሆናትና ደህንነቴን ለመጠቆም ስታሰር የለበስኩትን ልብስ ላኩላት። እናቴ በሕይወት መገኘቴ የተፈታው ያህል እንደሚያስደስታት ስለገመትኩ ልቤ ተረጋጋ። በአንጻራዊነት የተከሰስኩበት ወንጀል የኢሃፓን ወረቀት ማንበብና ውይይት ማካሄድ ስለሆነ ሞት እንደማይፈረድብኝ በመገመት በማዕከላዊ እስር ቤት ሕይወቴን በጸጋ ተቀብዬ መኖር ጀመርኩ። ለአስር ወራትም እዚሁ እስር ቤት ቆየሁ። እዚህ ላይ ልታቆም ነው እንዴ? እስር ቤቱን ግለጽ ነው እንጂ። ባለ ኮሪደር እስር ቤት ነው ያልክ መሰለኝ። ስንት ክፍሎች እንዳሉትና የመሳሰሉትን ትዝ የሚልህን ንገረኝ። እንደነገርኩህ ማዕከላዊ የገባሁት በ1970 ዓ.ም መስከረም ወር አጋማሽ ላይ ነበር። እስር ቤቱ የድሮውን ባቡር ይመስላል። ከምርመራ ቢሮዎች አጠገብ ነው። መግቢያው ትልቅ የብረት በር ሲሆን የእስር ክፍሎቹ በጠባብ ረጅም ኮሪደር መካከል በግራና ቀኝ በመደዳ የተገነቡ ናቸው። በቀኝ 6 በግራ 6 ክፍሎች አሉ። አንዱ ሽንት ቤት ነው። የኮሪደሩ ስፋት ከሁለት እርምጃ አይበልጥም። ሁሉም ነገር የተሰራው በድንጋይና በብረት ነው። የእኛን ክፍል ጨምሮ ጥቂት ክፍሎች ብቻ ወለላቸው ጣውላ ነው። ክፍሎቹ ጣራቸው ሳይቀር በሲሚንቶ የተገነባ ነው። እያንዳንዱ ክፍል የብረት በር ሲኖረው መስኮት የሚባል ነገር የለም። ለአየር ማስገቢያ እንዲሆን የበሩ አናት ላይ ትንሽ ክፍተት ትተውለታል። ሆኖም በቀጫጭን የብረት ዘንጎች ተገድግዷል። ከ11 የእስር ክፍሎች ያልተጨናነቁት ሁለት ክፍሎች ብቻ ነበሩ። قطر عندنا قطر عصر عند قطر عند يسي توش كفلسيون عصر عند قطر دقمو يكابواتشن نبر كواننو كابواتشن غار يمينوروت تاكيت مرت اسرنوش نبرو اس كم ماستاو سودرس الزيا يمينوروت يهي هابا عبالات يالهونو نا دهنا دهنا مقب يمي متعلاتشو خابتام زيقوش ناتشو ينزي ازرنوش بزات اسر اي مولام ياوم إنيا باند كفل كسلسا إس كسباهونن بيتج أنا نكنباتشو ورات يمي قرمنو كابو تزنانتونو منو رومالتنو كابو بمن مسفرتنو من مرتو يكابو النت مسفرت تماني النتنو بالنسو سليت سر أبيو تنيا يالهوني مهون اللبت ለካቦነት መመረጥ የማንችለው እኛ ኢሃፖች ብቻ ነን እንግዲህ ያኔው ካቦ የተመረጠው በዚሁ መስፈርት መሆኑ ነው እኔ እንደማስተውሰው ስሙ ደብረ ሊባኖስ ነው አንዳንድ ልጆች ግን ደብረ ታዲዮስ ነው ብለውኛል ለማንኛውም ደብሬ እንለው ነበር ደብሬ የወታደር ቁመና ያለው መሆኑ በደንብ ያስተውቃል አየር ወለድ ነበር አሉ የማከለዊ እስረኛ ቢሆንም ታማኝ እስረኛ ነው ረዘም ላለ ጊዜ ታስሯል ደብሬ የተለያዩ ኃላፊነቶች አሉት አንደኛው ግዳጁ ጧትና ማታ የኛን በር መክፈትና መዝጋት ነው በሮቹን መዝጋቱ ከተረጋገጠ በኋላ 12 ሰዓት አካባቢ ወደ ራሱ ክፍል ይገባል ወታደሮች መጥተው ራሱም ላይ ይዘጉበታል ከዚያም ዋናው የኮሪደሩ የብረት በር ይከረቸማል ደብሬ ከዘቦቹ ጋር ስምምነትና አግባብ ስለነበረው ከ12 ሰዓት በኋላ እጭ ቆይቶ የሚመጣበት ጊዜ ነበር ሌላው የካባችን ዋና ኃላፊነት አዲስ እስረኞች ሲመጡ በየክፍሉ መመደብ ነው መደባው ላይ ተቆጣጣሪ የለበትም እንደፈለገው በኮሪደሩ መሃል ይዟዟራል ችግሮች ካሉ መፍትሄ ይሰጣል ሶስተኛውና ቆልፍ ተግባሩ ስም መጥራት ነው በስራ ሰዓት የሚጠሩት ልጆች በአብዛኛው ለምርመራ ነው ታዲያ ካቦ የኮሪደሩ መግቢያ ላይ ሆኖ ጮክ ብሎ እገሌ እገሌ በማለት በሙሉ ስም ይጣራል ልጁን የትኛው ክፍል እንዳለና በአካል የሚያውቀው ቢሆንም የኮሪደሩ ደፍ ላይ ቆሞ በጩኸት መጣራት ልማዱ ነው ሌላው ጥሪ ከ11 ወይም ከ12 ሰዓት በኋላ ነው ይህም 99 በመቶ የሞት ጥሪ ነበር ሰው ማረሻን ሲፈልጉ የስም ዝርዝር ይዞ የሚመጣ ሰው ይኖራል አምሳ ለቃ ተሾማ አይቀርም ይህን ጊዜ ግቢው ልክ እንደ መቃብር ስፍራ ጸጥታ ይውጠዋል ይህ ሰው ብዙ ጊዜ ዋናው በር ላይ ይቆማል ከዚያም ቀስ ብሎ ስም ሲጠራ ካቦው ደብሬ በዚያ ጎርናና ድምፁ ስሙን ይደግማል በግሌ ካቦን የምጠላው በእነዚያ ሰዓታት ነበር ራሱ ወስዶ የሚገላቸው ነበር የሚመስለኝ ከዚያ ውጭ የካቦችን ደግነትም ሆነ ክፋቱን አላውቅም እስካሁን ድረስ የሚታየኝ በዚያ ኮሪደር ሲመላለስና የምሽት ላይ የሞት ጥሪ ሲጠራ ነው ሲራመድ ሁለት እግሩን ግራና ቀኝ አንሻፎ ነው ካቦችን ደብሬ አሁን የት እንዳለ አላውቅም እስቲ ስለሌሎቹ እስረኞች ደግሞ ንገረኝ ትዝ ስለሚሉ ኢሃባዎችም ሆነ ስለሌሎቹም ጭምር ማለቴ ነው ደግሞ ሰቆቃ ብቻ እንዳታወራኝ የሚያስቅ ነገርም ጨምርበት አልኩት በእውነትም ከልቤ ነበር ከተቻለ ጨዋታችን መራር ነገር ላይ ብቻ ባያተኩር ደስ ይለኝ ነበር የኛ ልጆች ልክ እንደ ሌሎቹ ክፍሎች ሶስት ቁጥር የነበርነው ሰኞች በአጠቃላይ በሚባል መልኩ የኢሃባ ልጆች ወይም ከድርጅቱ ጋር በተያያዘ ተጠርጥረው የታሰሩ ነበር ኋላ ላይ የደርግ አጋር ድርጅቶች ውስጥ አባል የነበሩ ጥቂት ሰዎች ተቀላቅለውናል በአስር ወር የማዕከላዊ ቆይታዬ በሁለት ክፍል ውስጥ በመቶዎች ከሚቆጠሩ ከተለያዩ እስረኞች ጋር በተለያዩ ወራት አብሬ ኑሬያለሁ አቤት ስንቶቹ ተገደሉ! ሁሉንም ለማስታወስ የማይቻል ብቻ ሳይሆን የሚታሰብም አይደለም። በቅርቡ እንኳን ካገኘዋቸው የዚያን ወቅት ተሰኞች ጋር ሆኜ አብዛኞቹን ማስታወስ አልቻልንም። ሆኖም በህይወት ከወጣነው የኛ ሰዎች ከሆኑት መካከል ወዳጆቼ ስምረቱ፣ ስዩም፣ ካሳዬ፣ ህሉፍ፣ ጌታቸው፣ ጸጋዬ፣ ኤርሚያስ፣ ገዛኸኝ፣ የሺጥላ፣ ወንድወሰን፣ አልዓዛር፣ ብርሃኑ፣ ሰለሞን፣ ዮሐንስ፣ ተሾመና ገዛኸኝን አረሳቸውም። አሁንም የማገኛቸው ጥቂት ልጆች አሉ። ጥቂቶቹ የብዙ ሰው ስም ያስታውሳሉ። በተለይ ገዛኸኝን አረሳውም። ገዛኸኝ ጠይምና ደልዳላ ሰውነት የነበረው የኛው ልጅ ነበር። በቅጽል ስሙ ገዛኸኝ ፓስታ ነበር የምንለው። ገዝሽ ከፍተኛ የሆነ የጨጓራ በሽታ ስለነበረበት ከፓስታ ውጭ አንድም ነገር አይቀምስም ነበር። እንጀራ መብላት ይቀርና ሽታው ያሳምመዋል። በጣም የሚገርመው እንጀራ የነካው ፓስታ እንኳ ከበላ የጨጓራ በሽታው ይቀሰቀስበት ነበር። ከቤቱ የሚመጣለት ምግብ ፓስታ ብቻ ነበር። ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። ከእንጀራ ጋር ተነካክቶ ሊሆን ይችላል በሚል ፍራቻ ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። በመጀመሪያ አካባቢ እኔን ጨምሮ ጥቂቶቻችን እንጀራ የነካው ፓስታ የሚያመው የስነ ልቦና ተጽዕኖ ስላለበት ነው ብለን እናምን ነበር። አንድ ቀን እኔና አሁን የዘነጋሁት ሰው ምናልባት ነፍሱን ይማረውና ኤርሚያስ ሳይሆን አይቀርም የምግብ ኮሚቴዎች ተረኞች ነበር። እናም አጉል ስህተት ተንኮል ሰራን። የገዛኸኝ ቤተሰቦች ያመጡትን ፓስታ በእንጀራ አሸነው። የምሳ ሰዓት ሲደርስ እንደተለመደው ገዛኸኝ ከራሱ ሳህን ላይ ፓስታው ተቀንሶ ተሰጠውና መብላት ጀመረ። ቀስ ብለን ሁኔታውን እየተከታተልነው ነበር። ሁለተኛውን ጉርሻ እንደጎረሰ ከተቀመጠበት ብድግ አለና ሆዱን ጨምድዶ ያዘ። ወዲያው ተናነቀው። የበላውን ሁለት ጉርሻ እጁ ላይ አስመልሶ ወደ ሽንት ቤት በረረ። አቤት የደነገጥነው ድንጋጤ! ብዙ ጊዜ ያመው ስለነበር ሁሉም እስረኛ ምንም እንዳልተፈጠረ ምግቡን ይወጥቃል። ሁለታችንም በድንጋጤና በጸጸት ዘርቀን ቀረን። ምስጢሩን ማውጣትም አልፈለግንም። ሆን ብለን የሰራነው ተንኮል ስለሆነ ራሳችንን ለመከላከል ምንም መነሻ አልነበረንም። ራሳችንን ማጋለጥ ደግሞ እስረኛው በእኛ ላይ ያለውን በጎ አመለካከት ያስቀይረዋል በሚል ዝም አል። ገዛኸኝ እስኪበቃው አስመልሶ ሲመለስ ለመንከባከብ ያላደረግነው ጥረት የለም። ፓስታው እንጀራ ነክቶታል እያለ ደጋግሞ አማረረ። ሁለታችንንም ደጋግሞ ያየናል። አቤት አይኑ ሲያስፈራ! አቤት ሲያሳዝን! የገብርኤልን መገበሪያ ይበላ ሳይጠይቁት ይለፈልፋል እንዲሉ እኛ አላስነካነውም እያል መሐላችንን ደረደርን። ገዛኸኝ ያን ቀን ጾሙን ዋለ። የሱ ፓስታም ለሌላ ቡድን ተደለደለ። በሰራሁት ሥራ በጸጸት ስብከነከን ዋልኩ። ይቅርታ ገዝሽ፣ የት ይሆን ያለኸው? ጓደኛዬ፣ እንዴት ነው የምትኖሩት? ጊዜውስ እንዴት ያልፍላችኋል? ምን ምን ትሰሩ ነበር ብዬ ስጠይቀው ከእስር ቤቱ ሕግ በተጨማሪ የውስጥ ሕግ እንዳላቸውና በኮሚቴም ይመሩ እንደነበር አጫወተኝ። አብዛኛው ቤቱን የሚመለከት ተግባራት የሚከናወኑት በኮሚቴ ነው። ቋሚ ኮሚቴው በወንደሰን የሚመራው የጤና ኮሚቴ ብቻ ነው። ቀሪው የጽዳት፣ የምግብና የመዝናኛ ኮሚቴዎች ሁሉም እስረኛ በየተራ እየተመረጠ ያገለግላል። በጤና ኮሚቴ ውስጥ በተለይ የወንደሰን ውለታ አይረሳም። ልዩ ሰብዕና ያለው ልጅ ነው። ብዙዎቻችን እስካሁን የምናስታውሰው ከሺጥላ ጋር አያይዘን ነው። የሺጥላ ክፉኛ በድብደባ የተጎዳ ልጅ ሲሆን የወንድወሰን ደግሞ ተንከባካቢ ነበር። የሺጥላ በግርፋት በዛት የእግር ስጋው አልቆ አጥንቱና ጅማቱ ይታይ ነበር። ለረጅም ጊዜ እግሩ መሬት አይረግጥም ነበር። ሽንት ቤት የሚሄደው በእቅፍ ነው። ለመጸዳዳትም ሁለት የለስላሳ ሳጥን ተደራርቦ በተዘጋጀለት እንጨት ላይ ነው። ቁስሉ በየቀኑ ይታጠብለታል። በድብቅ በሚገባ የቴትራ ሳይክሊን ዱቄት ይደመደምለታል። በተገኘው ጨርቅ ይጠቀደለታል። ይህን ተግባር የሚፈጽመው ደግሞ ሐኪማችን የወንድ ወሰን ነው። ወንዴ ቁስል አይቀፈውም፣ መገል አይሸተውም፣ መሸከም አይከብደውም፣ ማጽናናትም አይሰለቸውም። ይህ ደግነት የማያልቅበት ልጅ ለኛ ለእስረኞች፣ በተለይ ለቁስለኞች ከሰማይ የወረደ መልአክ ነበር። ዘርህ ይባረክ ልበል እንዴ? የት ይሆን ያለኸው? የጤና ኮሚቴዎቻችን ቤታችንን በንጽህና እንድንይዝ እቅድ ያወጣሉ። በእነሱ አስተባባሪነት ተራችንን ጠብቀን ገላችንን እንታጠባለን። የቤታችንን ወለል በኦሞ እናጥባለን። ግድግዳውን በርጥብ ጨርቅ እናሻለን። ቀዳዳ ውስጥ የሚፈለፈሉትን ትኋኖች ውሃ ውስጥ ጨው ጨምረን እንገላለን። ሐሙስ ቅያሪ ልብስ የሚገባበት ቀን ነው። የዛ ቀን ታዲያ ቤታችንን በኦሞ እናጥባለን፣ ገላችንን እንታጠባለን፣ ልብሳችንን እንቀይራለን። ሐሙስ የቀን ቅዱስ የሚለው ብሂል የሚሰራው ለዚያ ግቢ ነው። ገላችንን ስንታጠብ አንዴ ሳሙና እንመታና ለሌላ ባለተራ እናቀብላለን። ደጋግሞ ሳሙና መምታት በሙስና ካልሆነ አይቻልም። ሳሙና መቆጠብ ስላለበት ከአንዴ በላይ መጠቀም አይቻልም። ምግባችንን ጨምሮ የራሳችንንም ሆነ የቤታችንን ጽዳት የምንጠብቀው በገዛ ገንዘባችን ነው። መንግስት 74 ሳንቲም ወጪ የለበትም። ወጪ ካለበት የገራፊዎች ደሞዝ፣ የውሃና የመብራት ወርሃዊ ክፍያዎች ናቸው። ሲጋራ ዋነኛው የእስረኞች የገንዘብ ምንጭ ነበር። ሲጋራ የመጣለት ሰው ለቤቱ ያስረክባል። በርካታ አጫሾች ስለነበር ጥሩ ገንዘብ ቤቱ ያገኝ ነበር። ሲጋራ የመጣልን አጫሾች ርካሽ ሲጋራ ይገዛልንና ይታደለናል። በግብር መልክ የተሰበሰበው ሲጋራ ይሸጥና ሞልወያ ሳሙናና ኦሞ ይገዛል። በዋነኝነት ግን ለቁርስ ዳቦና ሻይ ይገዛበታል። የጽዳት ዕቃዎችን ተገን አድርገን ለቁስል ማድረቂያ መድኃኒት ቴትራሳይክሊን በድብቅ እናስገዛለን። ሌላው የምግብ ኮሚቴ ነው። ምግብና የምግብ ነክ ነገሮች ይመለከቱታል። እኩል ተካፍለን ስለምንበላ የምግብ ችግር አልነበረብንም ማለት እችላለሁ። ትኩስ እስረኞች ስለነበርንም ቤተሰብ ቶሎ ቶሎ ይጠይቀናል። 1970 ዓ.ም በከፋ መልኩ የእልቂት ዘመን ስለነበር ቤተሰብ በሕይወት ማደራችንን ለማረጋገጥ በየቀኑ ይጠይቁናል። የክፍለ ሀገር ልጆችና ጠያቂ ከሌላቸው ልጆች ጋር እኩል ተካፍለን ስለምንበላ ማንም ረሃብተኛ አልነበረም። በሽተኞች በተለይ ደህና ምግብ እንዲበሉ ይደረጋል። ከቤታቸው የሚመጣላቸው ምግብም ሆነ የሌላ ሰው ስንቅ የሚስማማቸውንና የሚፈልጉትን መርጠው ይበላሉ። ሙአ አስቸጋሪ እስረኛ ነበር። የሆነ ቅንቅናም ቢጤ ብቻውን ለመብላት በተደጋጋሚ ጠይቆ ብቻ መዋጥ እንደማይቻል ሲረዳ ከቤቱ ምግብ እንዳይመጣለት ደጋግሞ ይጥር ነበር። ያም አልተሳካም። የሚመጣለትን ምግብ አይኑ እያየ ምድሬ ሀባ ይበላበታል። ምስኪን ፈርደውበት እንጂ ያን ጊዜ ያን ያህል የሚያሰስት ወቅት አልነበረም። የራሳችሁን ምግብ አታውቁትም ማለት ነው። ማንም ምን አይነት ምግብ እንደሚመጣለት አያውቅም። የምግብ ኮሚቴ አባላት ሁሉን ምግብ አይተውና ቀምሰው በሶስት መደብ ይከፋፍሉታል። ምሳ የምንበላው ለሶስት ቡድን ተከፍለን ነው። ቤቱ ጠባብ ስለሆነ ዘና ብለን ለመብላት ስለማይበቃ የምንበላው በየተራ ነው። ለተራውም እጣ ይጣላል። ክፍሉ መሃል ላይ ተራ የደረሰው ቡድን ሲበላ ሁለተኛው በዙሪያው ተጠቅልሎ በሚገኝ ፍራሽ ላይ ይቀመጣል። ሶስተኛው ከክፍሉ ውጭ ደፉ ላይ ይቀመጣል። ምግብ ለሶስት ቡድን ሲከፋፈል ከፍተኛ ጥንቃቄ ይደረጋል። አንደንድ ቤተሰብ ተጨማሪ ጣፋጭ ምግብ ከሳህኑ ስር ወይም ከምግቡ መሃል ላይ አርገው ነው የሚያመጡት። ስለዚህ ከላይ ያለው ምግብ ቀምሶ ብቻ ዶሮ ነው፣ ስጋ ነው፣ ሽሮ ነው፣ ድንች ነው ማለት አይቻልም። እንዲህ አይነት የተደበቁ ምግቦች ድብቃ ብለን እንጠራቸዋለን። እናም ድብቃን ለማግኘት ጥሩ ሰርሳሪ መሆን ይጠይቃል። በድንች ወጥ ጭምብል ክትፎ ማግኘት፣ በሽሮ ወጥ ስር እንቁላል የመገኘት ክስተት የድብቃ ተፈጥሯዊ ክስተት ነው። መዝናኛስ አልነበራችሁም? አንተስ ዋናው ሳትሆን አትቀርም። በዚያ የገሃነም ስፍራ ስቃይንም ሆነ ሞትን ለመርሳት የማናደርገው ጥረት አልነበረም። የኔ አስተዋጽኦ የጎላ አልነበረም። ከኔ በጣም የተሻሉ ብዙ ልጆች ነበሩ። እኛ ልጆች መካከል ከሆንክ እኮ ልክህን ታውቃለህ። እቆም ካለሁ ካልክ ካንተ የባሰ ኮሚክ ብቅ ይላል። አውቃለሁ ብለህ ስትዘላበድ የሆነ ኮስማና አለማወቅህን ያስረዳል። ስለዚህ እምብር እምብር የምልበት መድረክ አልነበረም። ያም ሆኖ በመዝናኛው ዝግጅት ላይ ያቅመን ያህል መሳተፍ የውዴታ ግዴታዬ ነበር። የመዝናኛ ፕሮግራሙ የሚካሄደው በአምስት ቡድን ተከፋፍሎ ነው። በመካከላቸውም የተለያዩ ዝግጅቶችና ውድድሮች ይካሄዳሉ። መዝናኛዎቻችን የተለያዩ ሲሆኑ ዘፈን፣ አጠር ያለ ድራማ ቢጤና ቀልድ ነገሮች ናቸው። እያንዳንዱ ቡድን ስም ነበረው። እኔ የነበርኩበት ኢዚ ቢዚ ባንድ ይባል ነበር። ለምን ያንን ስም እንደሰጠነው አላስታውስም። በተለያየ ጊዜ ከተካሄዱት ውድድሮች መካከል ቢያንስ አንዱን አሸንፈናል። አሁንም የማገኘው ጸጋዬ እስካሁን የሚያስታውሳት አንድ ግጥም አለች። ባንዲት ሉክ ጀምሪያ ቤቱታ ስንት ዓመት ልኖር ስንገላታ፣ በሸንጎ ስወጣ ስወርድ አለቀ ስንቄ በመንገድ። አሁን በእግዚአብሔር ይሄ ግጥም ነው? ምን ለማለት ፈልገን እንደሆን እግዚአብሔር ይወቀው። ሆኖም ዘፈንበት የጨነቀው እስረኛ ጸግሽ አብዮት ጥበቃዎች በአራት ጥይት ስተውት በሕይወት ተርፏል። የሚገርመው በአንጻራዊነት ቶሎ ተፈቷል። ጅራፍ ራሱ ገርፎ ራሱ ይጮኋል እንዲሉ የተከሰሰው አብዮት ጥበቃ ገለሃል ተብሎ ነው። መግደል ይቅርና መሳሪያ ይዞ አያውቅም። የጸጋዬ እናት የሁላችንም እናቶች ተምሳሌት ናቸው። ስንቅ ሲያመጡለት በየመንገዱ የተጣለውን ሬሳ በትኩረት በማየት የኔ ልጅ ይሆን እያሉ ጠጋ ብለው ያረጋግጣሉ። አንድም ጊዜ ስንቅ ሳያቀብሉት የዘለሉበት ቀን አልነበረም። መንገዱ ቢዘጋ፣ ያሰሳለት ቢሆን፣ ትራንስፖርት ቢጠፋ ለሳቸው ከማዕከላዊ ለመቅረት ምክንያት አይሆንም። አቤት እናትነት! ሌላው መዝናኛችን ግድግዳ ላይ ባሉ ቅርጾች ነበር። የግድግዳው ኖራ የተቀባው በግድ የለሽ ቀለም ቀቢ ነው። ሆን ብሎም ሊሆን ይችላል። ግድግዳው ተንከባካቢ እንደሌለው ሕፃን በንፍጥ በለሃጭና በሙቃሙቅ ጭምልቅልቅ ያለ ነው። ስለዚህ ኖራው የተለያዩ ቅርጾች ሰርቷል። እኛ ደግሞ በምናብ እንቀመጥና ስዕል የሚመስል ቅርጽ ለይተን እናወጣለን። ካስታወስናቸው ስዕሎች መካከል ፈረስ ጋላቢ፣ ዘንዶ፣ ጭራ አልባ ዶሮ፣ ፀሐይ፣ ጺማም ሰውና የሆነች ጎራዳ ሴት እንደነበረች ለይተናል። የወንድ እንትንና የሴት እንትንም ቁልጭ ብሎ አይተናል። አቤት! እዚህ ላይ ነው የምትነቃው? ስንት ነገር ስለፈልፍ አቤት ያላልክ እንትንና እንትን ስል አቤት ትላለህ? አልደግምልህም። ቅርጾችን መለየት የሚካሄደው በውድድር ስለነበር አስደሳችና አዝናኝ መድረክ ነበር። በየጊዜው ያልታዩ አዳዲስ ስዕሎች እናገኝ ነበር። አሁን ሳስበው የሰው ልጆች የምናብ ችሎታ ማለቂያ እንደሌለው ጥሩ ምሳሌ ሳይሆን አይቀርም። ያን ግድግዳ ቀለም የቀባ ሰው አሁን ባገኘው ደስ ይለኝ ነበር። ላመሰግነው ፈልጋለሁ። በዳቦ ቡጥም በርካታ ነገሮች እንሰራ ነበር። ቡጡን በውሃ አርሰን ካላቆጥነው በኋላ የተለያዩ መገልገያዎችን እንሰራለን። ቼዝ፣ ዳማ፣ ፒፓና መተርኮሻ ትዝ ይሉኛል። ሌላው መደበሪያችን ፊታችንን በመስታወት ማየት ነው። ጠርሙስ ባይገባም ምናችን ሞኝ ነው ሳህን ላይ ውሃ አርገን ያን መከረኛ የኢሃፓ ፊታችንን እንዳንረሳው እናያለን። በደንብ ተዝናንታችሁ ነበር የምትኖሩት? እኔ እኮ አሰቃቂ እስር ቤት ነበር የሚመስለኝ ስለው፣ ጥሩ ጥሩ ንገረኝ እኮ ነው ያልከኝ፣ ከፈለክማ ሰቆቃውንም እነግርሃለሁ። የጭካኔ ጣሪያ በተሰርኩበት ወር በእያንዳንዱ ክፍል 40 አካባቢ እስረኞች ነበር። 4 ሜትር በ4 ሜትር በማይሆን ክፍል ውስጥ ያን ያህል ሰው ይኖራል ብሎ ማሰብ አይቻልም፣ ግን ሆኗል። የባሳት ታምጣ እንዲሉ በሁለት ወር ውስጥ ቁጥራችን እጥፍ አካባቢ ሆነ። እስከ ዳር ወር በስክም ቢሆን በአንጻራዊነት ሰፋ ያለ የመኝታ ቦታ ነበረን። ምግብ ስንበላም አንቸገርም ነበር። ለመታጠብም ሆነ ሽንት ቤት ለመሄድ እንዲሁ ብዙ ወረፋ አልነበረም። አየር ለመቀበል ብዙ ሳንጠብቅ ቶሎ ቶሎ ይደርሰናል፣ ቢያንስ ለሰላሳ ደቂቃ። ለነጻው ሰው የሚታየው መጠነ ሰፊው የሰማይ አድማስ ለእኛ ተቀንጭቦ ነበር የተሰጠን። የእኛ ሰማይ ሁለት እርምጃ ከማይበልጠው በኮሪደሩ ስፋት ልክ ነበር። ኮሪደሩ ላይ ጣራ ስላልነበረው ሰማዩን ለማየት እንችላለን። እድለኛ ከሆንም ፀሐይ ብቅ ትልና እንቁልልጭ ትለናለች። የኮሪደሩ የብረት በር ተከፍቶ ቢውልም የምናየው ነገር አልነበረም። በቅርብ ርቀት የተገነባው ግንብ የሃምሳ አለቃ ተሾመ መኖሪያ ቤት አጥር ነው። እዚያ ነበር እንዴ የሚኖረው? አዎ፣ ስለሱ በኋላ እነግርሃለሁ። አሁን አታቋርጠኝ። በተለይ ከህዳር ታህሳስ 1970 ዓ.ም ጀምሮ በመላው አገሪቱ የመደዳ ግድያና ማሳደድ ለከት እያጣ ሲመጣ የሚመጡት እስረኞች ብዛት በከፍተኛ ቁጥር ጨመረ። ክፍሉ የተሰራው ለስምንት ሰው ብቻ ነበር። ሆኖም በእያንዳንዱ ክፍል የእስረኛው ቁጥር ከአርባ ወደ 60 አሻቀበ። በጎን መተኛትም ብርቅ እየሆነ መጣ። ሰፋ ያለ ቦታ ቢያንስ ለተጎጂዎች መልቀቅ አልተቻለም። ምሳ ለመብላት ያውም ብዙ ሰው ደጅ ወጥቶ ትሪ ማስቀመጫ ጠፋ። እግር መዘርጋት ብሎ ነገር አይታሰብም። ቀን ተፋፍገንና አፍላፍ ገጥመን እንቀመጣለን። አንድ ጨጓራ ኮሚክ አብዮት ጠባቂ ነበር። ምን አለኝ መሰለህ? መልክህን እኔ የማውቀውን ያህል እናትህም አያውቁትም ብሎኝ እርፍ። ታዲያ እንዴት ነበር የምትተኙት? ማታ የስክ አስተኛኘት ስልት እንጠቀማለን። ሁሉም በጎኑ ይተኛል። የአንዱ ጭንቅላት ወደ ታች ከሆነ የሌላው ደግሞ ወደ ላይ። ስለዚህ እያንዳንዱ ሰው የሌላውን እግር ደረቱ ላይ ፊቱ ላይ አድርጎ ይተኛል። ጀርባና ጀርባ አይገናኝም። እንዲያ ከሆነ ቦታ የበለጠ ይጠባል። አንዴ ስክ ከተገባ መንቀሳቀስ አይቻልም። እርስ በርስ እንደ ዚፕ ተሰካክቶ መተኛት ነው። ከስኩ የሚወጣ ሰው ካለ ወፈር ያለ ልጅ በእግሩ ጫነ ሲለው ስኩ ውስጥ ተመልሶ ይሰካል። ሌሊት ላይ የሚፈጠረው ሙቀት መገመት ከሚቻለው በላይ አሰቃቂ ነው። እንቅልፍ አልወስድ ያለው እስረኛ የበለጠ ሲሰቃይ ያድራል። በተለይ የተደበደቡ አዳዲስ እስረኞች ዋነኛው የጭንቀቱ ሰለባ ነበሩ። በጥርና የካቲት ወራት ጀምሮ ደግሞ ወጣት የተባለ ሁሉ ይታሰር ስለነበር እስር ቤቱ ካፍ እስከ ገደፉ ሞላ። መቆሚያና መቀመጫ ጠፋ። በዚህ የተነሳ በተራ መተኛት ጀመርን። እኩለ ሌሊት ድረስ ግማሹ ተሰካክቶ ሲተኛ፣ ቀሪው ግማሽ በክፍሉ ዙሪያ ቆሞ ይጠብቃል። በተራ መተኛት ነው ያልከኝ? እውነትህን ነው? አዎ፣ በተራ እንተኛ ነበር። ተረኛ የክፍሉ ግማሽ ልጆች በሸሚዝ ወይም በካኔቴራ አየሩን እያራገቡ የክፍሉን ሙቀት ሲቀንሱ ይቆያሉ። በተራ መተኛት የማይመለከታቸው ክፉኛ የተደበደቡና እግራቸው የቆሰሉ ናቸው። ይህ ኢሰብአዊ የሆነ አያያዝ ሞትን የሚያስመኝ ዘግናኝ ነበር። ባይገርምህ ትንሽ ቆይቶ በሰው ብዛት በተራም ቢሆን መተኛት አልተቻለም። ስለዚህ ከክፍል ውጭ ኮሪደር ላይ እንድናድር ተፈቀደ። ሆኖም ኮሪደሩ ከእያንዳንዱ ክፍል የተወሰኑ ልጆችን ብቻ ነበር የሚያስተናግደው። ያም ሆኖ ቀሪውን እስረኛ በየተራና በስከመተኛት አላዳነውም። ኮሪደር ላይ ለመተኛት ሶስት መመዘኛዎች አሉ። አንደኛ ምርመራውን የጨረሰ፣ ሁለተኛ የደርግ ሰው ያጋር ድርጅት አባላት መሆን፣ ሶስተኛ ከፖለቲካ ውጭ የታሰረ። አንዳንዴ ያባም ቢሆን በግርፋት የተጎዳ ልጅ ካቦ ተለምኖ አስተዳደሩ ሳይውቅ ኮሪደር ላይ እናሳድራለን። ከቤት ውጭ መተኛት ፍጹም የሚያስደስትና ጥሩ አጋጣሚ ነው። በኮሪደሩ ልክ ባለው የሰማይ አካል ጥቂት ኮከቦችን ማየት እንችላለን። የኮሪደሩ መግቢያ በብረት በር የተዘጋ ቢሆንም ንጹህና ቀዝቃዛ አየር በመተንፈስ እንደ ሰው እናድራለን። ዝናብ ሲዘም ኮሪደሩ ላይ ለሚተኙ ልጆች ከላይና ከታች ላስቲክ ይደረግላቸዋል። ጎርፉም እንደፈለገው በላያቸውና በስራቸው ያለ ከልካይ ይወርዳል። አልፎ አልፎ የክፍል በራችን እንዲከፈት የሚፈቀድበት ጊዜም ነበር። አቤት ደስታችን! ንጹህ አየር ካገኘን በስክና በተራ መተኛታችንን ከምንም አንቆጥረውም። በር አካባቢ በክፍል ውስጥ የሚተኙ እስረኞች ጭንቅላታቸውን ወይም እግራቸውን ወደ ኮሪደሩ አሳልፈው ስለሚተኙ ደስታቸው ይጨምራል። የኮሪደሩ ነጻነት ብዙም አልቆየ። ምክንያቱ ሳይታወቅ ተከለከለ። በር ሲከፈትና ኮሪደሩንም ሲፈቅዱልን የሚያስደስቱንን ያህል የናም ሳለቃ የጭካኔ ደረጃ ጣሪያ ሲነካ ደግሞ ሁሉንም እስረኛ ያስገቡና በሩን ይዘጉታል። በሩ አናት ላይ ያለውን ፍርግርግ የአየር ማስገቢያም ይጠረቅሙታል። 60ና 70 እስረኛ የሚሸት ቁስል ባለበትና ቅንጣት እንኳ አየር በማይገባበት ጠባብ ክፍል ሌሊቱን ሙሉ ያሽጉናል። ትንፋሻችንና ከገላችን የሚወጣው ላብ ቤቱን በውሃ ያርሰዋል። ከጣራ ላይም መንጠባጠብ ይጀምራል። ይህ አልበቃ ብሎ ትኋን እዚያ ኮረኮንች ግድግዳ ውስጥ ተፈልፍሎ እላያችን ላይ ይረግፋል። የስነ አእምሮ ጠበብቶች በሰብስቃይ የሚረኩ የሚሏቸው የእስር ቤት ኃላፊዎች ይህን ግፍ ሲፈጽሙ ትንሽ እንኳ የሐዘኔታ ስሜት አይሰማቸውም። ጠዋት በላብ ተነክረን በተፋፈገ አየር ደንዝዘንና በቁስል ሽታ ከርፍተን ሲያገኙን ምንም እንዳልተፈጠረ ሁሉ በማግስቱም ግፋቸውን ይደግሙታል። በእነዚያ ክፉ ወራት ትልቁ ችግር የቁስለኞች ሁኔታ ነበር። የውስጥና የላይኛው እግራቸው ክፉኛ የተጎዳ፣ ጥፍሮቻቸው የተነቃቀሉ እስረኞች ብዙ ጊዜ ቶሎ አይድኑም። በተለይ ሌሊት በሚፈጠረው ሙቀት ቁስሉ ስለሚሞቆምቅ ለተጎጂዎች ሆነ ለተንከባካቢዎች አስቸጋሪ ነበር። ቁስሉን ለማከም ቴትራሳይክሊን ብንጠቀምም እንደ ልብ ስለማይገኝ የተፈለገውን ያህል መጠቀም አይቻልም። እግራቸውን ለመጠቅለል የውስጥ ሱሪያችንን ካናቴራና ሸሚዝ እንጠቀማለን። ሆኖም ቁስሉ ከአንድ ቀን በላይ ከታሰረ ትል የሚያወጣበት ጊዜም ነበር። በዚያ የሲኦል ግቢ ሰው በቆሞ ሲተላ ማየት ዘግናኝ ነበር። የመንግስት ደጋፊ የነበሩ ሰዎች ሳይቀሩ ከኛ ከጸረ አብዮተኞች ጋር ታስረው አምላክ የሰጣቸውን አየር እየናፈቁ ፍዳቸውን አዩ። ትንሣኤ የሚነግረኝ ሁሉ ለማመን የሚከብድ ነበር። ሆኖም ማመን የማይቻለውን ከማመን ውጭ አማራጭ አልነበረኝም። ከነሱ ውጭ ታስረው ስለነበሩት የደርግ አጋሮች ስለሚላቸው ቢያንስ ስለ አንዱ እንዲነግረኝ ጠየቅኩት። ግንቦት ወር ውስጥ ይመስለኛል ከቀኑ 4 ወይም 5 ሰዓት አካባቢ ተራ ደርሶኝ የበሩ ደፍ ላይ ቁጭ ብዬ አየር እየተቀበልኩ ከእስረኞች ጋር ሞቅ ያለ ጨዋታ ላይ ነኝ። በድንገት ካቦ ወደ ቤት ግቡ፣ ወደ ውስጥ እያለ በጩኸት አዘዘን። ግራ ተጋብተን ወደ ውስጥ ገባን። ምን ተፈጠረ እያል እርስ በርስ መጠያየቅ ስንጀምር ስም መጥራት ተጀመረ። የመጀመሪያው ስም የኔ ሲሆን በተከታታይ ወደ 6 የሚሆኑ ልጆች ተጠሩ። በዚያ ሰዓት የስረኞች ለምርመራ መጥራት እየተለመደ ነው። ሆኖም በደቂቃዎች ልዩነት አንድ ወይም ሁለት እንጂ ሰባት እስረኛ ባንድ አይጠራም። ወደ ውስጥ ግቡ የሚባል ነገርም የለም። ጥሪው የሞት ጥሪ ነው እንዳንል ሰዓቱ አይደለም። ከተጠራነው ልጆች መካከል ሁለቱ ጋቢ ኢላያቸው ላይ ጣል አድርገው ነበር። ካቦው እንዲያስቀምጡ ስለዘዛቸው ተተወጡ። በካቦ መሪነት በሰልፍ ወደ ምርመራ ቢሮዎች አመራን። እዚያ አንድ ሲቪል የለበሰ መርማሪ ተረከበንና ወደ ተለያዩ የምርመራ ክፍሎች መድቦን በር ላይ እንድንቆም አዘዞን ሄደ። ትንሽ ቆይቶ ወደኔ ተመልሶ መጣና ቢሮውን አንኳኩቶ ይዞኝ ገባ። መጠነኛ ስፋት ያለውና ብዙም ውበት የሌለው ቢሮ ነው። ከጠረጴዛው ጀርባ ትልቁ የማዕከላዊ መርማሪ 50 ለቃ ተሾመ ቁጭ ብሏል። ደነገጥኩ። 50 ለቃ ትኩር ብሎ አየኝ። እጄን ወደፊት አጣምሬ እኔም አተኩሬ አይናይኑን አየሁት። ስሜን የታሰርኩበትን ምክንያትና ያለሁበትን የክፍል ቁጥር ከጠየቀኝ በኋላ ለሰኮንድ እንኳ አስቤው የማላቀውን የክስ ቻርጅ መደርደር ጀመረ። ቃል በቃል ባላስታውሰውም የተካሄደውን ድራማ ልንገርህ። ታዲያ ሲያባው እስር ቤትም ሆናችሁ አታርፉም አለኝ 50 ለቃ። መልስ አልሰጠሁትም። አሁን እውነቱን እንድትነግረኝ ይፈልጋለሁ። እዋሻለሁ ብትል አንተን አያርገኝ፣ ዱላውም ሞቱም አይቀርልህም። ሞት በሌላ በኩል መጣች ብዬ ሳላስብ አልቀረሁም። አሁንም መልስ አልሰጠሁትም። ሆኖም ጉዳዩ አደገኛ ነው ብዬ ስለገመትኩ የልቤ ምት ፍጥነቱን ጨመረ። የሰራኸውን ንገረኝ፣ የምጠይቅህ ማስረጃ ይዤ ነው። ምን? የት? አልገባኝም። ለመጀመሪያ ጊዜ መልስ ሰጠሁት። የጓድ ሊቀመንበርን ፎቶግራፍ ምንድን ነው ያደረግከው? ጓድ ሊቀመንበር ማን እንደሆነ እስኪጠፋኝ ድረስ ነገር ሁሉ ተምታታብኝ። አልገባኝም። የቱ ሊቀመንበር? የምን ፎቶ? የጓድ መንግስቱን ፎቶ በስፒል እየጠቀጠቅ አልወጋህም? ኧረ የምን ፎቶ? የምን ስፒል ስለው በጣም ግራ እንደገባኝ ከፊቴ ሳይረዳ አይቀርም። አጠገቡ የነበረውን ክብ ደወል ሲያንጫርረው ተላላኪው ገባ። ጥራው ያን ዘለቀ የሚባለውን ጥራው ብሎ ጮኸ። የማን ዘለቀ እንደሆነ በማሰብ ላይ እያለሁ ዘለቀ ገባ። አይኔን ማመን አልቻልኩም። ዘለቀ አብሮኝ 3 ቁጥር የታሰረ እስረኛ ነው። ከደቂቃዎች በፊት እኛ ስንጠራ አልተጠራም። ከኛ ቀደም ብሎ ሲጠራም አልሰማውም። ዘለቀ የደርግ ሰው ነበር። የደርግ ጽህፈት ቤት ተላላኪ ነበር ይባላል። የራሳቸው ሰው ላይ በተንኮል በስህተት ጠቁሞ አስገድሏል፣ አሳስሯል ተብሎ ነው የሚወራው። ወደኛ ክፍል ታስሮ ሲመጣ ለተወሰነ ጊዜ አግለነዋል። እኔም በማግደሉ ላይ እንደ ማንኛውም እስረኛ ተሳታፊ ነበርኩ። ዘለቀ አጠር ያለና ደንዳና ሰውነት ሲኖረው ሰክሮ እንዳደረሰው ሁል ጊዜ አይኑ እየደፈረሰ ነው። በዚህ ላይ አይኑ ትልልቅ ነው። ይህ አልበቃው ብሎ አይኑ በጭራሽ አያርፍም፣ እንደ ሌባ ይቅበዘበዛል። ማግደሉ ከቀረለት ከወራት በኋላ ቂም ይዞ በሐሰት እንደ ከሰሰኝ ወዲያው ገባኝ። ያም ሆኖ እኔን ብቻ ለምን እንደመረጠ እስከ ዛሬ ድረስ ማወቅ አይደለም መገመት አልቻልኩም። እንደዛን ቀው ሰው አተኩሬ ያየሁ አይመስለኝም። ድፍርስ አይኑ ላይ አይኔን ተከልኩበት። በትዝብትም አየሁት። አተኩሮ ሊያይ ሞከረ። ሆኖም ቅብዝብዝ አይኑ የኔን ትናንሽ አይኖች መቋቋም አልቻለም። አይኑን ከሌላ አንስቶ 50 ለቃ ላይ ተከለ። ከዚያም ጠረጴዛው ላይ፣ ቀጥሎም ግርግዳው ላይ፣ ወረቀት ላይ፣ ስፒል ላይ፣ እርሳስ ላይ በመጨረሻ ማረፊያ ሲያጣ ነው መሰል እንደገና እኔ ላይ ዘለቀ በልንገረው አምሳልቃ ተሾመ ነበር የጓድ መንግስቱን ፎቶ በስፒል ፊታቸውን ተቅጠቀሃል ሐፍረት አይታይበትም መቼ ባለፈው ሳምንት ፎቶውን የታግኝቼ ከጋዜጣ ላይ ጋዜጣ እኮ እዚህ እስር ቤት አይገባም ምራቁን ግርግጭ አድርጎ ዋጠና አንዳንዴ ይገባል ቤተሰብ ዳቦ ጠቅልሎ ያስገባበት ጋዜጣ ላይ ነው የተቀጠቀው እሺ ስፒል ኬት አመጣው የጓደኞቻችሁን ቁስል ለማፍረጥ በድብቅ ታስገቡ የለ እናንተ እያለ ሲናገር ራሱ እስረኛ መሆኑን ክዶ ነው ይሄ ቆሮቆንዳ የሰው ቆሮቆንዳ ለነገሩ ዘለቀ እውነቱን ነበር ስፒል በሚስጥር እናስገባለን ለቁስል ማፍረጫ ሆኖም አስተዳደሩ እንደሚያውቅ እንገምት ነበር ራሴን ለመከላከል የሚያስችለኝ ካርዶች ያለቁ መሰለኝ እውነት ነፃ እንደሚያወጣ ባውቅም የሐሰት አቅም ደግሞ ቀላል እንዳልሆነ የህይወት ልምዴ ነግሮኛል ዓለም እውነት የነገሰባት ብቻ ሳትሆን ሐሰትም ዘውድ ደፍታለች እውነት ከሐሰት ጋር እየተፋለመች አንዴ እያሸነፈች አንዴ እየተሸነፈች እንደኖረች ወደፊትም እንደምትኖር አውቃለሁ ችሎቱ ቀጠለ ዳኛው አምሳለቃ በጽሞና ያዳምጣል ምን አይነት ፎቶ ነው ብዬ ዘለቀን ጠየቅኩት ጉርድ ፎቶ ለብሰው አለ የመቼ ጋዜጣ ስለው ደግሞ ያለፈው ሳምንት ውስጥ የወጣ አዲስ ዘመን አምሳለቃ ደወሉን ደወለ ተላላኪው ዘሎ ገባ ያለፈው ሳምንት የአዲስ ዘመን ጋዜጦችን ሁሉንም አምጣልኝ ተላላኪው ሲወጣ ጸጥታ ሰፈነ ምን አስብ እንደነበር አላውቅም ዘለቀም ምን እንደሚያስብ መገመት አልቻልኩም የዳኛውን የአምሳለቃ ሐሳብንም እንዲሁ ማስረጃው ከመቅረቡ በፊት ብታምን ጥሩ ነበር አለኝ አምሳለቃ እኔን በሐሰት በመክሰስ የሚያገኘው ነገር ያለ አይመስለኝም ለምን እንደሆነ ባላውቅም እንደሚጠላኝ አውቃለሁ እያልኩ ዘባረኩ ከሌሎች አስበልጦ እንደሚጠላኝ በፍጹም ባላውቅም ስለዚህ ዋሽቻለሁ ማለት ነው የሞት ሞቴን ራሴን ለመከላከል የተናገርኩት ነበር ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።